ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 10 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው። የኢትዮጵያና የኢትዮጵያውያን ኃላፊነት ኢትዮጵያንና ኢትዮጵያዊነትን መታደግ ነው።
ጠቅላይ ሚኒስትር አብይ አህመድ ዛሬ በጽሑፍ ካወጡት መግለጫ የተቀነጨበ መልእክት ነው። መግለጫውን በአብይ ርዕስ ሰፋ አድርገን እንመለከተዋለን።
የአማራ ብሔራዊ ንቅናቄ አብን የሶስተኛውን የሕዝብና የቤት ቆጠራ ውጤት አልቀበልም፣ ሕገ መንግሥቱም ይሻሻል ይላል።
አሁን ያለው ይሄ ሕገ መንግሥት የሁሉንም ሕዝቦች ፍላጎት፣ መልካም ፈቃድ፣ ጥቅም በአንጸባረቀ መንገድ የሰለጠነው የተካሄደው እንዲሻሻል ፍላጎት አለ።
የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ናቸው የሰማናቸው። በመጽሔት ክፍለ ጊዜ ይዘናቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ድሬዳዋና በዙሪያዋ የሚገኙት ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካይነት እርቅ ጀምረዋል። በሁለቱ ጎሳዎች ግጭት ምክንያት ሰው ህይወት ማለፉን፣ የአትክልትና የጫት እርሻ መውደሙን፣ እንስሳት መዘረፋቸውንና ሰዎችን መፈናቀላቸው ተዘግቧል። የእርቁ ሂደት ፖለቲካዊ ጉዳዮችንም እንደሚያካትትና የፊታችን ሐሙስ የኢሶዴፓ አመራሮች እርቁ ወደሚካሄድበት ወደ ኤረር እንደሚሄዱ ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
መቀመጫቸውን ድሬዳዋ ላይ ያደረጉት የኢሳ ኦጋዝ ሙስጠፌና የጉርጉራ ኦጋዝ ዚያድ ዛሬ ለሁለቱ ጎሳዎች እርቅ ወደ ተመረጠችው ኤረር ገብተዋል። ለአስር ቀናት ይቆያል ተብለው በሚጠበቀው በዚህ የእርቅ ስነ ስርዓት ላይ ከሁለቱም ጎሳዎች የተመረጡ 38 ንዑስ ጎሳ መሪዎች እንዲሁም ከሌሎች የሶማሌ ጎሳዎች የተመረጡ 11 አስታራቂ ሽማግሌዎች ተገኝተዋል። የእርቅ ሂደቱን በተመለከተ የኢሳ ጎሳ የህዝብ ግንኙነት ኃላፊ የሆኑት አቶ መሐመድ ማዕሊም እንዲህ ይላሉ።
ሁለት አይነት ከፋፈላሉ። አንደኛው ደምና ካሳን በተመለከተ እና ወደ ህግ ወደ ትራዲሽናል ህግ የሚያስፈልግ ነው። ሌላው ደግሞ የእርስ በርስ መፈራረቅ እንዳለበት ነው። እና መጀመሪያ ያለው ችግሮች ይታያሉ። ደግሞ ከተለያዩ ቦታዎች ናቸው። ለምሳሌ ከዚሁ ከጅንዴሳ በኩል ያለው ችግር፣ በጅንዴሳ በኩል ያለው፣ በመልካ ደብቶ በኩል ያለው ችግር እና በኤረር ከሶስት የተወጣጡ ሸማግሌዎች አመጡት።
ድሬዳዋና ኤረርን ጨምሮ በበርካታ ወረዳዎችና ቀበሌዎች አብረው የሚኖሩት የኢሳና ጉርጉራ ጎሳዎች ባለፉት ወራት ተደጋጋሚ ግጭቶች ውስጥ ገብተዋል። በዚህም በርካታ ውድመቶች ደርሰዋል። ከደረሱት ጉዳቶች መካከል ከፊሎቹን የጉርጉራ ጎሳ ዋና ጸሐፊ የሆኑት አቶ ጀማል ኡመር ይናገራሉ።
ሰፋፊ እንግዲህ የብርቱካን መሬቶች አሉት። በግለሰብ ደረጃ ያላቸው ጎድ የምትባለው ቀበሌ ላይ ብቻ ወደ 2416 ብርቱካን በቦምብ በተዘረጋ መንገድ ተጨፍጭፈዋል። ብርቱካን ተክል ራሱ ግንዱ ፍሬው በተጨማሪ ወደ 17 የሚጠጉ ቤቶች ደግሞ ኤረር ላይ ቃጥሏል። ህዝቡ በባላቸው ግጭት ተፈጥሯል። ሶስት ሰዎችም ሞቷል። ከይሰም ወደ 5 ምናምን አካባቢ ሞተ ይመስለኛል።
ሁለቱ ጎሳዎች ከ500 ዓመት በላይ የተዳደሩበት ሄር የተባለ መተዳደሪያ ህግ አላቸው። በዚህ ህግ መሰረት አጥፊው እንዲክስ እርቅም እንዲወርድ ሲያደርጉ ኖረዋል። በአሁኑ ሰዓት ዘመናዊም ፖለቲካም የቀላቀለው የሁለቱ ጎሳዎች ግጭት ከኦጋዞች ባሻገር የፖለቲከኞችንም ጣልቃ ገብነት የሚፈልግ ሆኗል። የፊታችን ሐሙስም የኢሶዴፓ ከፍተኛ አመራሮች ወደ ኤረር ይሄዳሉ ብለው እንደሚጠብቁ የእርቁ ተሳታፊ ሰዎች ገልጸዋል። ለአሜሪካ ድምፅ አዲስ ቸኮል ነኝ፣ ድሬዳዋ።
አመሰግናለሁ አዲስ ለዘገባውም። በመቶዎች ለሚቆጠሩ ሰዎች በምግብ መመረዝ የተከሰተው የምግብ እጥረት ክፍተትን ለማሟላት በቀረበ ተተኪ ምግብ ሊሆን ይችላል የተባለውን ጥርጣሬ ዩጋንዳና የመንግስታቱ ድርጅት የምግብ መርሃ ግብር እየመረመሩ መሆናቸው ተገለጸ። ሱፐር ሴሪያል የሚባል ከቱርክ በገባ እህል የተዘጋጀ ገንፎ ከበሉ በኋላ ሶስት ዩጋንዳውያን መሞታቸው ታውቋል። ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ ለአዳነች ፍሳዬ ታቀርበዋለች።
በሰሜን ካራሞጃ ክልል ቢያንስ 262 የሚሆኑ ሰዎች የአእምሮ መዛባት፣ የትውከት፣ የራስ ምታት፣ የትኩሳትና የሆድ ህመም እንደገጠማቸው ዩጋንዳ የጤና ሚኒስቴር ዛሬ ገልጿል። ቱርክ የተመረተውን አልሚ ማሟያ ምግብን ያከፋፈለው የዓለም የምግብ ፕሮግራም ሲሆን ዓላማው የተመጣጣኝ ምግብ እጥረትንና የልጆች መቀንጨርን ለማሟላት ነው። አብዛኞቹ በሽተኞች ሆስፒታል ታክመው የወጡ ሲሆን ካለፈው ቅዳሜ አንስቶ 3 ሰዎች መሞታቸው አሳሳቢ እንደሚያደርገው የጤና ሚኒስትር ሩት አሰንግ አስገንዝበዋል።
Samples of super serious toxins and water were taken from the affected areas.
የሱፐር ሲሪያሉ ክምችትና ህመሙ ከተከሰተባቸው ቦታዎች የውሃ ናሙና ለምርመራ ተወስደዋል። ከታማሚዎቹ ደግሞ ደም፣ ሽንትና ተውከት ተወስዶ በመንግስት የምርመራ ላቦራቶሪና በማዕከላዊ የህዝባዊ ጤና መመርመሪያ እየተመረመሩ ይገኛሉ።
እስካሁን ባለው ጊዜ የምግብ መመረዙ ምክንያት ሱፐር ሲሪያሉ ነው ለማለት ባይቻልም ብዙ ጋንዳውያን የታመሙበትን ምክንያት ለማወቅ ተያያዥ ነገሮችን እያጠኑ ነው። የጤና ጥበቃው ሚኒስቴር በሞምባሳ ኬንያና በጆሃንስበርግ ደቡብ አፍሪካ እንዲመረመሩ ናሙናዎች ልኳል። የዓለም የምግብ ፕሮግራም ስራ አስኪያጅ ኤልኪሄደር ዳሎም ሱፐር ሲሪያል ለህዝቡ ከመከፋፈሉ በፊት የጥራት ቁጥጥር እንደሚደረግበት ለኡጋንዳውያን ማረጋገጫ ሰጥቷል።
ደብሪፒ ሃዝ ዚሮ ቶለራንስ for poor quality or low quality of food. We have a rigorous
የዓለም የምግብ ፕሮግራም የጥራት ብቃት ለሌላቸው ምግቦች ትግስት አይኖረውም። ከምርቱ አንስቶ እስከ ማከፋፈል ድረስ የሚሄድ የጥንቃቄ አሰራር አለን። አቅራቢዎችን በሚገባ እናጠናለን።
የዓለም የምግብ ፕሮግራም ሱፐር ሲሪያልን በ252 የካራሞጃ አካባቢዎችን ሲያከፋፍል ቆይቷል። ህመሙ ከተከሰተ በኋላ ግን ዓለም አቀፍ የምግብ ፕሮግራምና የዩጋንዳ መንግስት ሱፐር ሲሪያልን ማከፋፈል እንዲቆም ባለፈው አርብ አዘዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት ደቡባዊ አፍሪካዊቱን ሀገር ሞዛምቢክን በመታት ዝናብ አዘል ማዕበል ከ1000 በላይ ሰዎች እንደሞቱ የሀገሪቱ ፕሬዝደንት ተናግረዋል። ሳይክሎን ኢዳይ በሰዓት ወደ 200 ኪሎ ሜትር ፍጥነት እየተውዘገዘገ የሞዛምቢኳን ደቡባዊ የህንድ ውቅያኖስ ጠረፍ ከተማ ቤራን ከመታ በኋላ ወደ ምስራቅ ዚምባብዌና ወደ ማላዊ ነበር ያመራው። የሞዛምቢኩ ፕሬዚደንት ፌሊፔ ኒውሲ ከ100,000 የሚበልጥ ህዝብ አደጋ ተደቅኖበታል ነው ያሉት። ዚምባብዌ ውስጥም በመቶዎች የተቆጠሩ ሰዎች የደረሱበት ጠፍቷል። 1000 የሚሆኑ መኖሪያ ቤቶች እንደወደሙ ተነግሯል። የተባበሩት መንግስታት ድርጅት ትናንትና ሰኞ ባወጣው መግለጫ ሞዛምቢክ፣ ማላዊና ዚምባብዌ ውስጥ በከባዱ ማዕበል ቁጥሩ 1.5 ሚሊዮን የሚጠጋ ሰው ነው ለጉዳት የተጋለጠው፣ የሚበዙት የገጠር አካባቢ ነዋሪዎች እንደሆኑም የመንግስታቱ ድርጅት አክሎ አስታውቋል።
የኒውዚላንዷ ክራይስት ቸርች ከተማ ባለፈው አርብ በሁለቱ መስጂዶች በአንድ የነጭ የበላይነት አራማጅ እጅ የተገደሉትን 50 ሰዎች አስከሬኖች ባለሥልጣናቱ ለቤተሰብ ማስረከብ ጀምረዋል። የአስከሬኖቹን ምርመራ ሙሉ በሙሉ ማጠናቀቁን ፖሊስ አስታውቆ የ12ቱን ማንነት ለይቶ ለማወቅ መቻሉንና የ6ቱን ቤተሰብ መረከቡን ገልጿል። የክራይስት ቸርች ፖሊስ እንዳሳወቀው አስከሬኖቹን የመለየት ሥራ ቀላል ቢመስልም በተለይ እንደዛ ባለ ሁኔታ ውስጥ ግን ውስብስብ መሆኑን ገልጿል። እስካሁን በጥቃቱ የተገደሉት ስም ለቤተሰብ የተሰጠ ቢሆንም ስም ዝርዝራቸው ይፋ አልተደረገም።
ኔዘርላንድስ አርትሬክት ከተማ ውስጥ የኤሌክትሪክ አውቶቡስ ላይ ተኩስ ከፍቶ 3 ሰዎች ገድለው ሌሎች 5 ያቆሰለ አጥቂ ለምን ይህን ተግባር እንደፈጸመ ምርመራ ተጀምረዋል ብለዋል ባለስልጣናት። ፖሊሶች ትናንት ሰኞ በርካታ ሰዓታት ከወሰደ ፍለጋ በኋላ የ37 ዓመት ዕድሜ ያለው ጎክመን ታኒስ የሚባል የቱርክ ተወላጅ ተጠርጣሪ በቁጥጥር ስር አውለዋል። ይሁንና የታሰረው ሰው ከጥቃቱ ጋር በቀጥታ ግንኙነት እንዳለው የሚያሳይ ማስረጃ አልተገኘም ብለዋል ዛሬ ፖሊሶቹ ሲናገሩ። ከተገለጸው ተጠርጣሪ በተጨማሪ ሌሎች 2 ሰዎች ታስረዋል። በጥቃቱ ምን ሚና እንዳላቸው ግን ፖሊሶች የዘረዘሩት ነገር የለም። የኔዘርላንድ ምክትል ጠቅላይ ሚኒስትር ማርክ ሩተ ጥቃቱ የሽብርተኝነት ተግባር አይደለም ለማለት አይቻልም ነው ያሉት። የቱርክ የዜና ወኪል አናዶሉ በበኩሉ ጥቃቱ ቤተሰብ ውስጥ በተፈጠረ ጭቅጭቅ የተነሳሳ ነው ያሉ ቱርክ ውስጥ የሚገኙ የታሳሪውን ዘመዶች ጠቅሶ ዘግቧል። አንድ የኔዘርላንድስ አቃቤ ሕግ ተጠርጣሪው ከአሁን ቀደም እዚያው ኔዘርላንድስ ውስጥ ታስሮ እንደነበረ ዝርዝር ውስጥ ሳይገቡ አመልክተዋል።
የኢንዶኔዥያዋን ምስራቃዊ ፓፑዋ ክፍለ ሀገር በተከታታይ ለሶስት ቀናት በመታት ጎርፍና የመሬት መንሸራተት 89 ሰዎች መሞታቸውን የአጣዳፊ እርዳታ ባለሥልጣናት ገለጹ። የከትናንት በስቲያው ቅዳሜ በጣለው ከባድ ዝናብ ከፍታ ካላቸው አካባቢዎች ጭቃ፣ ዛፍና አለት እየጠራረገ ወደ ወንዝ የወረደው ጎርፍ በሴንታኒ ከተማ ታሪክ ከምንጊዜውም የከፋ መሆኑ ተነግሯል። ወንዞች ሞልተው በርካታ መኖሪያ ቤቶችንና መንገዶችን ጠራርገው ወስደዋል። ቢያንስ 74 ሰዎች የደረሱበት ጠፍቷል። ብዙዎች ቆስለዋል። በአደጋው 7000 የሚሆን ሰው ያለመጠጊያ ቀርቶ በጊዜያዊ ሰፈሮች ውስጥ ተጠልሎ ይገኛል። የዜናው ሰዓት አበቃ። The Voice of America.
የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 10 ምሽት ፕሮግራማችን ነው።
ብዙ ታርጌት ውስጥ አስገባል ማለት ነው። እኔና እሱን ማንንቀሳቀስበት እሱ በሰያፍ የሚቆምበትን አሁን ብዙ ሺ ላይ ወታደራዊ እንትን ነገር ነው። እኛን በልክ መንቀሳቀስም ማንችልበት የለም። እኔና የስራ ባልደረባዬ ባለንበት በጎናችን ነው የቆመው። ልክ እኛ ታርጌት ውስጥ እንገባለት ወደ ጥሩ የመመዘዘ
አቶ ተድላ መዑዝ ይባላሉ። በቅርቡ ከአዲስ አበባ መውጫ ላይ ሆን ተብሎ የተፈጸመ የድብደባና የዘረፋ ጥቃት በእኔና በሥራ ጓደኛዬ ላይ ደርሶብናል ሲሉ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። ሙሉ ዘገባው በምሽቱ ይቀርባል። ጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የገመድ ጽንፎችን ይዘው የቆሙ ሁለት ኃያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያዊነት አደገኛ ውጥረት ውስጥ ገብተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ዛሬ ጠቅላይ ሚኒስትሩ ማኅበራዊ ሚዲያውም ላይ ያለውን መካረር አስመልክተው በጽሑፍ ያወጡትን መግለጫ አንተርሶ እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
ጠቅላይ ሚኒስትር አብይ አህመድ ዝምታቸውን ሰብረዋል። በጽሑፍም ቢሆን መልእክታቸውን አስተላልፈዋል። በማኅበራዊ ሚዲያ የሚወራው የሚሰራጨው መረጃ የዚህ መልእክታቸው መነሻ ነው። አንዳንዶች የፈለጉትን ሲሉ ያለማቋረጥም የተለያዩ መረጃዎችን ሲያሰራጩ እሳቸው ዝምታን መርጠው ቆይተዋል። ዛሬ ግን ጠንከር ያለ መልእክት አስተላልፈዋል። በኢትዮጵያ ያሉ አንዳንድ የማህበራዊ ሚዲያ ጦማሪዎችን በመርፌ መስለዋል ጠቅላይ ሚኒስትር አብይ። መርፌ አይናማናት ባለስለት በማለትም ነው መልእክታቸውን የጀመሩት። ችግሩ የፊቷን እንጂ የሚከተላትን አታይም፣ እናም ጨርቅ ላይ እሷ አለፍኩ ብላ የክርና የገመድ ማዕት ታስገባበታለች በማለትም አብራርተዋል። ጠቅላይ ሚኒስትሩ እንዳሉት አንዳንድ የማህበራዊ ሚዲያ ጦማሪዎችም ልክ እንደ መርፌዋ ናቸው። እነርሱ ሀገር በሚወጋ መርፌያቸው እየወጉን ሲጓዙ አያሌዎች ልክ እንደ ክር መድረሻቸውን ሳያውቁ ይከተሏቸዋል ሲሉ ምን ያብራሩት። ድረገጻቸውን የሚያነብላቸው ተከታይና ደጋፊ ማብዛታቸውን እንጂ ሀገርና ሕዝብ ላይ እየተከሉ ያሉትን አደጋ፣ እየረጩ ያሉትን መርዝ ሊያዩት አልቻሉም ብለዋል ጠቅላይ ሚኒስትሩ። በሁለት የተለያዩ አቅጣጫዎች የቆሙ ጽንፈኞች በሚል የተገለጹ ወገኖችም የጠቅላይ ሚኒስትሩ መልእክት ትኩረቶች ናቸው። ሁለት የገመድ ጽንፎችን ይዘው የቆሙ ኃያላን በሚያደርጉት ጉተታ ኢትዮጵያና ኢትዮጵያውያን አደገኛ ውጥረት ውስጥ መግባታቸውን ያመለከቱት ልበስውር ሆኖ ግራና ቀኙን በጥሞና ማስተዋል የተሳነው ጽንፈኛ ቡድን ሲሉም ነው ቡድኖቹን የገለጹት። በዚህ ቡድን ምክንያት የአገራችን አየር ምድሯ ሰላምና ተስፋን ከመተንፈስ ይልቅ የስጋትና የውድመት ደመናን አርግዞ የመከራ ዶፉን ሊጥል ካናታችን በላይ መጣው ይላል ሲሉ አብራርተዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት መካረር እዚህም እዚያም በርትቷል። ተፈጥሮ ነውና የተወጠረና የተካረረ ጉዳይ ቆይቶ መበጠሱ አይቀርም ሲሉ አስረድተዋል። በእርግጥ ጠቅላይ ሚኒስትሩ በሁለት ጫፍ የቆሙ ያሏቸውን ጽንፈኞች ማንነት በጽሑፋቸው አላብራሩም። የማን ቤት ጠፍቶ የማን ሊበጅ የአውሬ መፈንጫ ይሆናል እንጂ የሚለው የሽፍቶች ፈሊጥ እንጂ የሰላማዊ ዜጎች መመሪያ አይደለም ብለዋል ጠቅላይ ሚኒስትር አብይ በዚሁ መልእክታቸው። ጠቅላይ ሚኒስትር አብይ አህመድ አክለው እንደገለጹት በእውነት ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው። ማንም ጣፋጭ ዘርና ፍሬ ነኝ ብሎ ሊኮራና ሊመጻደቅ የሚችለው የግንዱ ስር እስካለ ብቻ ነው በማለትም አስረድተዋል። የግንዱን ስር ቆርጦና ነቅሎ በቅርንጫፉና በዘሩ መኩራት የሞኝ ጨዋታ ይሆናል ብለዋል ዶክተር አብይ ጠንከር ባለ መልእክታቸው። አቅምና ችሎታን ኢትዮጵያን ለማዳንና ለመገንባት እንጂ በማህበራዊ ሚዲያ አውደውጊያ ሀገር ለማተራመስ መዋል እንደማይገባም ጠቅላይ ሚኒስትሩ አሳስበዋል። እሳቸው እንዳሉት ስልጣኔ ህዝብን በእውቀት መክበብ እንጂ በሐሰት መረጃ ማጨናነቅ አይደለም። ኢትዮጵያዊነት ለኢትዮጵያ መስራት ኢትዮጵያን ማስደሰት እንጂ ኢትዮጵያን በሐሰት መረጃዎች ማሸበር አይደለም በማለትም አስረድተዋል። ኢትዮጵያ በዘመናት ውስጥ ህልውናዋን የሚፈታተኑ አያሌ ፈተናዎች ገጥመዋት እንደሚያውቁ ጠቅላይ ሚኒስትሩ አስታውሰዋል። ነገራችን ቀጥኖ የሚበጠስ የሚመስልበት ጊዜ ታልፏል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ እንዳሉት ኢትዮጵያ ግን ምንም ብትቀጥን ጠጅናት በእንግዳ ደራሽ በውሃ ፈሳሽ የምትፈርስ አይደለችም። በማህበራዊ ሚዲያ የሚተላለፉ የሐሰት ዜናዎችንም ከዚሁ ጋር አያይዘው ጠቅሰዋል። ጠቅላይ ሚኒስትሩ ሐሰት ጮሆ ስለተነገረ ጎልቶ ስለተጻፈ በብዙ ሰዎች ስለተደገፈ ወይም በታዋቂ ሰዎች ስለተወራ እውነት አይሆንም ነው ያሉት። አብይ አክለው እንደጠቀሱት ኢትዮጵያ ግን የዘላለም እውነት ነች። በሐሰት ዜናም ሆነ ባሉባልታ የማትፈርስ ጽኑ መሰረት ያላት እውነት። ኢትዮጵያ የሁሉም የጋራ ቤት እንደሆነችም ጠቅላይ ሚኒስትሩ በጽሑፋቸው ማጠቃለያ አመልክተዋል። የትም እንወለድ የየትኛውም ብሔር አባል እንሁን ኢትዮጵያ ሁላችንንም በእኩልነት ማገልገል አለባት በማለት ነው ያስረዱት። ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በሶስተኛው የሕዝብና የቤት ቆጠራ ውጤት የአማራ ክልላዊ መንግስት ከፌዴራል መንግስቱ ማግኘት የነበረበት የ130 ቢሊዮን ብር ድጎማ ቀርቷል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። አብን ዛሬ አዲስ አበባ ውስጥ በሰጠው መግለጫ በቆጠራው ወቅት የነበሩ ባለሙያዎች በሕግ እንዲጠየቁ አሳስቧል። መግለጫውን አዲስ አበባ ላይ የተከታተለችው አስቴር ምስጋናው ተከታዩን ዘገባ አስተላልፋለች።
የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለና የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹሙዬ በወቅታዊ ጉዳዮች ዙሪያ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። የንቅናቄው አመራሮች በመግለጫቸው ካነሷቸው ነጥቦች ውስጥ የሶስተኛው የህዝብና ቤት ቆጠራ ውጤት ይሰረዝ፣ የህገ መንግስት ይሻሻል፣ የህግ የበላይነት በሀገሪቱ ይከበር በሚሉና የአዲስ አበባ የባለቤትነት ጉዳይም ተጠቃሾች ናቸው። በተለይ በሀገር አቀፍ ደረጃ ከአስር ዓመት በፊት ማለትም በ1999 ዓ.ም የተካሄደው የህዝብና ቤት ቆጠራ ውጤት 2.5 ሚሊዮን አማራ ሆን ተብሎ እንዲጠፋ ተደርጓል። በዚህም የአማራ ክልል ከፌዴራል መንግስት ማግኘት የነበረበትን የ130 ቢሊዮን ብር በጀት አጥቷል። ለዚህም ኪሳራ በወቅቱ የነበሩ ባለሙያዎች በህግ ይጠየቁ፣ መንግስትም ካሳ ይክፈል ነው ያሉት የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ።
2.5 ሚሊዮን አማራ አስቀድሞ ከተካሄደው ትንበያ ወይም በ87 ከተካሄደው ቆጠራ ውጤት አንጻር ጉድለት አለበት የሚል ማብራሪያ በወቅቱ በነበሩ የማዕከላዊ ስታቲስቲክስ ባለስልጣን፣ አሁን ኤጀንሲ ሆኗል፣ ማብራሪያ ተሰጥቷል። በምክር ቤቱም ከፍተኛ ክርክርና ሙግት የፈጠረ ነው። በሌላ ቋንቋ ላለፉት 13 ዓመታት የአማራ ህዝብ ወደ 130 ቢሊዮን ብር ማግኘት የሚገባውን የበጀት ድጎማ ከፌዴራል መንግስት ሳያገኝ ቀርቷል ማለት ነው። በዚህ ሂደት እኛ የ1998 የህዝብና ቤቶች ቆጠራ ውጤት እንዲሰረዝ እንፈልጋለን። አሁን የተራዘመው ቆጠራም የ98ን ቆጠራ ውጤት ሳይሆን በ87 ዓመተ ምህረት የተካሄደውን ቆጠራ የእድገት ምጣኔን ታሳቢ አድርገው ነው ፕሮጀክሽኑ መሰራት ያለበት እንጂ አሁን ያለው የእድገት ምጣኔ መተማመን የሚፈጥር አይደለም። 1.71 ነው የአማራ ህዝብ እድገት ምጣኔ ተብሎ 98 ላይ የወጣው 1.71 የታዳጊ አገራት የህዝብ እድገት ምጣኔ ከ2.5 በታች ሆኖ አያውቅም። ስለዚህ ከ2.5 በታች ሊሆን አይችልም። ለአብነት የትግራይ ህዝብ 2.9 ነው። የኦሮሚያ ህዝብ ተብሎ እንትን የተባለ 3.8 ነው። ምን የተለየ ታምር ተፈጥሮ ነው አማራ 1.71 ሊሆን የሚችል? በዚህ ቆጠራ ሂደት ተሳትፎ የነበራቸው የመንግስት ባለስልጣናት፣ ባለሙያዎች ተጠያቂ መሆን መቻል አለባቸው።
ንቅናቄው በመግለጫው አሁን ስራ ላይ ያለው ህገ መንግስትም እንዲሻሻል ጠይቋል። እንደ ቡድን ሳይሆን እንደ ሀገር የሁሉንም ህዝቦች መልካም ፍቃድና ጥቅምን ያንጸባረቀ ህገ መንግስት መርቀቅ አለበት ነው ያሉት አቶ ክርስቲያን።
የህልውና ጥያቄ ብለን ከለየናቸው 6 ጥያቄዎች የመጀመሪያው አሁን ያለው ይሄ ህገ መንግስት እንዲሻሻል ነው። ቢቻል የሁሉንም ህዝቦች ፍላጎት፣ መልካም ፍቃድ፣ ጥቅም ባንጸባረቀ መንገድ ሁላችንም ውይይት አድርገንበት የሁላችንም እንደ ሀገር እንደ አማራ ወር እንደ ቡድን ሳይሆን እንደ ኢትዮጵያ እንደ ሀገር አሸናፊ የሚያደርገን ድርድር ነው። የተሰለጠነው የተካሄደው እንዲሻሻልን ፍላጎት አለ።
የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹምዬ በበኩላቸው ስለታማ ነገሮችን በመያዝ የመብት ጥያቄ ለሚያነሱ ወጣቶች የኦሮሞ የፖለቲካ ኃይሎች ሲያወግዙ አልታዩም። ይህ ደግሞ ኃላፊነት የጎደለው አቋም ነው ብለዋል። ከአዲስ አበባ የባለቤትነት ጥያቄ ጋር በተያያዘ የአዲስ አበባ ሕዝብ እንዲደራጅ ነው ጥሪ ያቀረቡት።
የኦሮሞ የፖለቲካ ድርጅት የኦሮሞ ፖለቲከኞች ይህን ድርጊት ሲያወግዙ አላየም። ልዩ ልዩ የህብረተሰብ ክፍሎች ይህን በማያሻማ ሁኔታ ማውገዝ እንዳለባቸው እናምናለን። ይህን ማድረግም አለባቸው። ከዚህ ከአዲስ አበባ ጋር በተያያዘ የአዲስ አበባ ሕዝብ መደራጀት እንዳለበት እኛ እናምናለን። በተለያየ አደረጃጀት ተደራጅቶ መብትና ጥቅሙን ማስከበር እንዳለበት ይህን እናምናለን።
መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት ሊታደግ ይገባል። የአማራ ብሔራዊ ንቅናቄ አብንም ሰብአዊነት ከሚሰማቸው ድርጅቶችና አካላት ጋር በትብብር መስራቱን አጠናክሮ ይቀጥላል ሲሉ የንቅናቄው አመራሮች በመግለጫቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። ከምዕራብና ምስራቅ ጉጂ ዞኖች ተፈናቅለው እየተንገላቱ ላሉ ሰዎች ዘላቂ መፍትሄ እንዲሰጥ የጌዴኦ አባገዳ ደንቦቢ ማሮ ጠየቁ። አባገዳ ደንቦቢ ማሮ ጥያቄውን ያቀረቡት ደራሮ በሚባለው የጌዴኦ ብሔር ዓመታዊ የምስጋናና የጸሎት ክብረ በዓል ላይ ነው። ለተፈናቀሉት ወገኖቻቸው ኢትዮጵያውያን ሁሉ ድጋፍ እንዲያደርጉም ጠይቀዋል። ደራሮ ለፈጣሪና ለአባገዳ ስጦታ የሚበረከትበት በዓል መሆኑን የተናገሩት የዞኑ አስተዳዳሪ አቶ ገዙ አሰፋ በዓሉ የተቸገሩት የሚረዱበት ምቹ አጋጣሚ መሆኑንም አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ይዟል።
ደራሮ የተሰኘ የጌዴኦ ብሔር ዓመታዊ የምስጋናና የጸሎት እንዲሁም አዲስ ዘመን መግቢያ ማብሰሪያ በዓል የጌዴኦ ተወላጆች በተገኙበት በድላ ከተማ ተከብሯል። የጌዴኦ አባገዳ ዳምባዊ ማሮ ከመኖሪያ ቤታቸው ተፈናቅሎ ለውርጭና ለፀሐይ የተጋለጡ ልጆችን ወደ ቤታቸው አስገቧቸው ሲሉ በዚህ ዓመታዊ ክብረ በዓል ላይ ጠይቀዋል። ከጊዜያዊ ድጋፍ ባለፈም ለችግር የተጋለጡ ዜጎች ዘላቂ መፍትሄ እንዲሰጣቸው አሳስቧል።
አንድ ማለት የሚፈልገው ነገር አለ። ብዙ ወገኖቻችን ከቀያቸው ተፈናቅለው ውጭ ናቸው። ልንረዳቸው ይገባል፣ ልናግዛቸው። ይሄ በዓል ለእነሱ የምናስብበት መሆን አለበት። ህዝብና መንግስትም በአጭር ጊዜ ውስጥ ጉዳታቸውን በመረዳት እልባት መስጠት አለበት።
በሺዎች የሚቆጠሩ ዜጎች በችግር ላይ መሆናቸውን የገለጹት አባገዳ ደንቦቢ በአካባቢው ሰላም እንዲሰፍን፣ ረሃብና ችጋር እንዲጠፋ በባህላቸው መሰረት ለፈጣሪ ምልጃ አቅርበዋል። የደራሮ በዓል ሲከበር የጌዴኦ ህዝብ ከምርታቸው ላይ ስጦታ ወይም ጉማታ ለአባገዳ የሚሰጡ ሲሆን ዘንድሮ የተሰጣቸውን ጉማታቸውን አባገዳው ለተቸገሩና ረሃብ ላይ ለወደቁ ተፈናቃዮች ለግሰዋል። በዚህ ጊዜ ነው ኢትዮጵያውያን ከምዕራብና ከምስራቅ ጉጂ ዞን ተፈናቅለው ለከፍተኛ ረሃብ የተጋለጡ ዜጎችን እንዲረዱ አባገዳው የጠየቁት። የጌዴኦ ህዝብ አንድነትን እንጂ መለያየት መስጠትን እንጂ የሰው ሀቅ የማያጎድል ህዝብ ነውም ብሏል። በዚህ የደራሮ በዓል ከኃጢአት እንደ መንጻት የሚወሰደው የፋጬ ከአንድ የምርት ዘመን ወደ ሌላ ዘመን እንደ መሸጋገር የሚታየው የሁሉቃ ስርዓትም ተፈጽሟል። ሁሉቃ የአዲስ ዘመን መግቢያ፣ የፋጬ መውጫና የደራሮ በዓል መግቢያ ማብሰሪያ ምልክት ነው። ሁሉቃ ከተለያዩ የእጽዋት አይነቶች በሁለት ሰፋፊ አማድ ተዋቅሮ ጫፎችን በማቆልመም በደጋን ቅርጽ የሚዘጋጅ መሾለኪያ ነው። መሾለኪያው ተስፋ መላካችና ህዝብ በመተሳሰብ ተያይዞ ወደሚቀጥለው ዘመን በሰላም መሸጋገሩን እንዲያመለክት ተደርጎ ነው የሚዘጋጀው። በዋናነት መጀመሪያ የሚሾልኩት አባገዳዎች ሲሆኑ ህዝቡ ተከትሎ በመሾለኪያው ያልፋሉ። አባገዳው ሁሉ ቀን ከመሾለካቸው በፊት አርሱን ፉሌ ያሉ ፋጎ ያዜማሉ። ፋጎ የጌዴኦ ብሔር ከየት እንደመጣ የሚያሳይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፍልስፍናቸውን የሚገልጽ እምነታቸውና ባህላቸውን የሚዘክር ብሔራዊ መዝሙር ነው። ጌዴኦዎች እንደሚያምኑት ሁሉቃ በቅዱስ ስፍራ የበዛ ህዝብ ባለበትና በአደባባይ የሚፈጸም ስርዓት ሲሆን አላማውም ህዝቡ ረሃብ፣ እርዛት፣ በሽታና ሌሎች ችግሮችን በማለፍ ወደ መልካም ዘመን መሸጋገሩን የሚያመለክት መሆኑንም መረጃዎች ይገልጻሉ። ደራሮ ለፈጣሪና ለአባገዳ ስጦታ የሚበረከትበት በዓል መሆኑን የተናገሩት የጌዴኦ ዞን አስተዳዳሪ አቶ ገዙ አሰፋ በበኩላቸው የተቸገሩ ወገኖቻችን የሚረዳበት ለመገኘትም ምቹ አጋጣሚ መሆኑን ገልጿል።
በዛሬው ዕለት በዚህ አይነት ሁኔታ ሲተራከብ በርካታ ወገኖቻችን ከኦሮሚያ ክልላዊ መንግስት ከምዕራብ ጉጂ ዞን በተለያዩ ምክንያቶች ተፈናቅለው እጅግ ለከፋ ችግር በተዳረጉበት ወቅት ሲሆን ምንም እንኳን ውስጣችን ጥልቅ የሆነ ሐዘን እንዲሁም መከፋት ቢኖር ወገኖቻችን ለመርዳት መንግስት ችግሩን በአጭር ጊዜ ለመፍታት ጥረት ማድረግ የጀመረበት ወቅት ቢሆን መላው የዞናችን ህዝቦች ይህንን በዓል በምናከብርበት ወቅት እነዚህ ወገኖች ለመርዳት መላው የዞናችን ህዝቦች በጋራ ተደጋግፈን በአንድነት የእነዚህ ወገኖቻችን ችግር ለመፍታት በአንድነት የምንነሳበት ወቅት በመሆኑ ሁላችን ካለን ቀንሰን ለእነዚህ ወገኖች በፍጥነት ልረዳችንበት አቋም ይዘን ልንወጣ ይገባል።
በዞኑ የተፈጠረውን ችግር በዘላቂነት ለመፍታት መፍትሄ ማበጀት እንደሚገባም ተናግሯል።
የፌዴራል መንግስት፣ የኦሮሚያ ክልላዊ መንግስት፣ የደቡብ ክልላዊ መንግስት፣ የጌዴኦ ዞንና የምዕራብ በፍጥነት እነዚህን ወገኖች ችግር በዘላቂነት የፈታበት መንገድ ሊያበጅ ይገባል።
የገዶ ህዝብ ችግር ላይ በወደቀበትና በተራበበት በአሁኑ ወቅት የበዓሉ መከበር ትችት ያስነሳ ቢሆንም በዚህ የምስጋናና የምልጃ ዳራሮ በዓል ላይ ገቢ የማሰባሰብ ስራም ሲሰራ ታይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም።
ዮናታንን እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ ለእርሻ ስራዎች በሚል ከኢትዮጵያ ወደ ሱዳን ድንበር በህገ ወጥ መንገድ የሚሻገሩ ዜጎችን ወደ ህጋዊ ፍልሰት ለማስገባት የታለመ ውይይት መቀሌ ላይ ተካሂዷል። መድረኩ የተዘጋጀው በመቀሌ ዩኒቨርሲቲና በገዳሪፍ ዩኒቨርሲቲ ሱዳን ትብብር ሲሆን ወደ ሱዳን በህገ ወጥ መንገድ የሚሻገሩ ሰዎች አካላዊና ስነ ልቦናዊ ችግር እንደሚደርስባቸው ተገልጿል። የሁለቱ ሀገሮች መንግስታት የፍልሰት ህጎችን የሚያወጡበትና ፍልሰተኞችም ተጠቃሚ ሊሆኑ የሚችሉበት ግብዓት ከዚህ ውይይት መድረክ ይገኛል ተብሎ ታስቧል። ሙልጌታ አጽብሃ ከመቀሌ ተጨማሪ ይዟል።
በየአመቱ በህገወጥ መንገድ የኢትዮጵያን ድንበር ተሻግረው ከትግራይና ከአማራ ክልሎች በመቶ ሺህ የሚቆጠሩ ዜጎች ወደ ሱዳን እንደሚገቡ በመድረኩ ተገልጿል። ይህን ተከትሎ እነዚህ ዜጎች በደላሎች እጅ በመውደቅ እንደሚንገላቱም ተነግሯል። ይህ ለማስቀረት የኢትዮጵያና የሱዳን መንግስታት የህግ ማዕቀፍ ለማውጣት በሚያደርጉት እንቅስቃሴ ግብዓት የሚሆን የምክክር መድረክ በመቀለና ገዳሪፍ ዩኒቨርሲቲዎች ትብብር በመቀለ ከተማ ትናንትናና ዛሬ ተካሂዷል። በፌዴራል መንግስት የኢሚግሬሽን ወሳኝ ኩነት ኤጀንት የየብስ ኬላዎች ማስተባበሪያ ኃላፊ አቶ ግርማ የማን እንደገለጹት በዚህ የህገ ወጥ ዝውውር ዜጎች እየተጎዱ ናቸው ብለዋል።
እንደ ኢሚግሬሽን እኛም ቦርደር አካባቢ እንደምንሰራ ትልቅ ጫና የፈጠረብን ነው። በተለይ ኢትዮጵያኖችን ወደ ሱዳን ሲሄዱ ለተለያዩ ህገ ወጥ ድርጊቶች የሚጋለጡበት ሁኔታ ነው ያለው። አካላቸውን በመሸጥ ጭምር ወደ አላስፈላጊ ድርጊት የሚዳረጉ ናቸው። በተለይ ከዚህ ከትግራይ ከተለያዩ ከተሞችን በሁመራ በኩል በሉግዲ አድርገው ወደ ሱዳን የሚገቡበት ሁኔታ፣ ከጎጃምም ከጎንደርም ከጅማም በህጋዊ ፓስፖርት አውጥቶ እንኳ ቢሆን ልክ ሱዳን ገላባት እንደደረሱ ፓስፖርታቸውን ተቀምቶ ለአካል የሚሸጥበትን ሁኔታ ነው ያለው።
የህገ ወጥ ዝውውሩ ለመከላከል በሚደረገው ጥረት ምሁራን ያካሄዱትን ጥናቶች ለመንግስት ለማቅረብ የሚያግዝ ነው ብለዋል። በውይይቱ ከሱዳን መንግስት ተወካዮችና ምሁራን የተሳተፉ ሲሆን ከኢትዮጵያም ከመንግስት ተወካዮች በተጨማሪም ከመቀለ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ተሳታፊ ሆኗል። በመድረኩ ጽሁፍ ካቀረቡ በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፍ አብርሃ ባለፉት 10 ዓመታት ከኢትዮጵያ 1.5 ሚሊዮን የሚሆኑ ዜጎች በህገ ወጥ መንገድ ከሀገር መውጣታቸውን ገልጸው ከእነዚህ ከ30% በላይ ከትግራይ የተሰደዱ መሆናቸውን ዩኒቨርሲቲያቸውን ያደረገው ጥናት ጠቅሰው ተናግሯል። በዚህም ከ1.1 ቢሊዮን ዶላር በላይ ገንዘብ ደላሎች እንደወሰዱ በጥናቱ ተገኝተዋል ብለዋል። ለጉልበት ስራ በማለት የኢትዮ ሱዳን ድንበር በህገ ወጥ መንገድ ተሻግረው የሚሄዱ ዜጎች በብዛት እንዳሉ የተናገሩት ዶክተር ክንፈ ይህ የሆነውም እነሱን የሚያስተናግድ ማዕቀፍ ስለሌለ ነው ብለዋል።
ከትግራይና ከአማራ ወደ ሱዳን ሄደው ሰርቶ የሚመለሱ የሲዝናል ማይግሬሽን እና እነዚህም በህጋዊ መንገድ እንሄድ ቢሉ ቢሮክራሲው የሚያሰራ አይደለም። እንደገናም እንዴት እናስተዳድረው ተብሎም ታስቦበት አያውቅም። ምን አይነት መታወቂያ አይኖራቸው በህጋዊ መንገድ ከሄዱ በኋላስ የግድ ነው ፓስፖርት እንዲኖራቸው የሚያስፈልገው ወይስ ምን የሚሉ እዛ ላይ ብዙ የተሰራበት ነገር አይደለም። ስለዚህ ዩኒቨርሲቲዎች አጥንተው በዚህ ብንሄድበት ይበልጥ ጥሩ ሊሆን ይችላል ለሚል ምክረ ሐሳብ ካቀረቡ ይህንን ስደት ለኢትዮጵያም በሚጠቅም ለሱዳንም በሚጠቅም ለተሰዳጆቹ ደግሞ ይበልጥ በሚጠቅም መልኩ ማስተዳደር ይቻላል።
ተመሳሳይ መድረክ በካርቱም፣ ገዳሪፍና ባህር ዳር ተካሂዶ እንደነበረ ተገልጿል። የገዳሪፍ ዩኒቨርሲቲ ምክትል ፕሬዚደንት ኢብራሂም አብዱል ሰላም ይህ አይነት መድረክ ለሁለቱም ሀገራት ትልቅ ድርሻ አለው ብለዋል። ይህ ውይይት ትኩረት ያደረገው ለእርሻ ስራዎች ከትግራይና አማራ ክልሎች ወደ ሱዳን በተለይ ወደ ገዳሪፍ የሚሰደዱ ወገኖች አሉ። ይህ ሂደት ህጋዊ ለማድረግ የሚቻልበት ሁኔታ ነው እየተወያየን ያለ ነው። እነዚህ ወገኖች በኢኮኖሚ ጤናና ሰብአዊ መብትም ተጠቃሚ የሚሆኑበት ሁኔታዎች ነው እየተወያየን የምንገኘው። በዚህም እኛ ዩኒቨርሲቲዎች ለሁለቱም ሀገራት መንግስታት በዚህ ጉዳይ ላይ እንዲሰሩ የማመቻቸት ስራ ነው እየሰራን ያለ ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ።
አመሰግናለሁ ሙልጌታ ለዘገባው። ተከታዩ የመጽሔት ርዕስ ወደ ሶማሊያ ይወስደናል። ሞቃዲሾ ውስጥ የሚፈጸም የአጥፍቶ ጠፊ ጥቃት ብዙ ጊዜ ኢላማ የሚያደርገው ቤተ መንግሥቱና የሰውና የተሽከርካሪ እንቅስቃሴ የሚበዛበትን የማካ አልሙከራማ መንገድ መጋጠሚያን ነው። ብዙ ሰው ወደ የቤቱና ወደ የሥራው ለመሄድ ይህን መንገድ ያቋርጣል። ታዲያ ጂሃዲስቶች ይህንን ቦታ ነው ሕዝብን ለማሸበርና የመንግሥትንም ሆነ ዓለም አቀፍ ትኩረት ለማግኘት የጥቃታቸው ኢላማ የሚያደርጉት። ሪፖርተራችን መሐመድ ሼህ ኖር ከዚያው እንደዘገበው ግን ብዙዎቹ የንግዱ ማህበረሰብ አባላት ሁኔታው ይሻሻላል በሚል ተስፋ እንቅስቃሴያቸውን ከአካባቢው አልገቱም። አዲሱ አበበ ዝርዝሩን ይዛል።
እዚህ ቦታ በቅርቡ ከደረሱ ጥቃቶች አንዱ ባለፈው 15 ቀን የመንግሥት ባለሥልጣናትን ጨምሮ ታዋቂ ሰዎች በሚገኙበት ሆቴል የተፈጸመ ሲሆን ሆቴሉም በመንገዱ ስም ማካ አል ሙከራማ ተብሎ ነው የሚጠራው። 25 ሰዎች ለሞቱበት ለዚያ ጥቃት አልሻባብ ኃላፊነት መውሰዱም አይዘነጋም። የሆቴሉ ባለቤት ጊሬ ሃጂ ይህ ለአምስተኛ ጊዜ ሰለባ የሆነ ሆቴላቸው ስለምን ያጥፍቶ ጠፊዎች ኢላማ እንደሆነ አልገባኝም ይላሉ።
I do not know why my hotel is targeted. I have nothing to do with politics.
እኔ የፖለቲካ ሰው አይደለሁ፣ ወታደር አይደለሁ፣ የመንግስት ተቀጣሪ አይደለሁ። የኔ ሆቴል ኢላማ የተደረገበት ምክንያት አልገባኝም። እኔ እየሰራሁ ልጆቼን ለማሳደግ የምጣጣር ነጋዴ ነኝ። በቃ
ይህ ሁሉ የሆነ ተደጋጋሚ ጥቃትም እየተካሄደ ብዙ የንግዱ ማህበረሰብ አባላት ግን ያን አካባቢ የሙጥኝ እንዳሉ ናቸው። ራሳቸው የሆቴሉ ባለቤት ሀጂ ግሬም አንዱ ናቸው።
I won't neither run away nor give up because this is my country. I do not know where to go back.
ሀገሬ ነው እኮ እና ለምን ወደ ሌላ ሄዳለሁ? አልሄድም፣ ስራውንም አላቆምም። ሊሂድ ብልስ ወዴት ነው የሚሸሸው? ጽናትንና ቁርጠኝነትን ለተተኪው ትውልድ ማውረስ ነው የምፈልገው።
ሙሐመድ ሙሐሙድ ሌላው እዚያው አካባቢ በንግድ ሥራ የተሰማሩ ግለሰብ ናቸው። እርሳቸውም በአንድ ወቅት የአጥፍቶ ጠፊ ጥቃት ሰለባ ነበሩ። ሞቴም ሕይወቴም እዚሁ ነው ይላሉ።
With the help of God, we can recover from the tragedy. Having said this, only God.
በአምላክ እርዳታ ከዚህ አሰቃቂ አደጋ እንድናለን። ይህን ካልኩ በኋላ ግን ሁሌም ቢሆን ሊነጋ ሲል ይጨልማል ነውና የወደፊቱን አምላክ ያውቃል።
ሁሴን ሙአሊም የፕሬዝዳንቱ የቀድሞ ብሔራዊ አማካሪ ሲሆኑ በአሁኑ ወቅት ደግሞ ሂራል የተሰኘው የደህንነት ምርምርና የትንታኔ ተቋም ሊቀመንበር ናቸው። ሙቃዲሾ ላይ የሚካሄድ የአጥፍቶ ጠፊ ጥቃት እንዲህ በቀላሉ የሚያበቃ አይሆንም ይላሉ።
These people will not stop such attacks.
እነኚህ ሰዎች አገሪቱን ጠቅልሎ ለመቆጣጠር ያላቸው ብቸኛ መንገድ የጥቃት እርምጃቸውን መቀጠል እንደሆነ ስለሚያምኑ ከዚህ አድራጎታቸው ይታቀባሉ ብዬ አላምንም።
የሙቃዲሾ ነጋዴዎች ኪሳራቸውን የሚሸፍንላቸው ኢንሹራንስ ወይም ድጎማ የሚሰጣቸው የመንግስት ባለስልጣን ወይም አካል እንደሌላቸው የገለጡት ሁሴን ሙአሊም ዳሩ ግን አሉ፣ ንግዱ ራሱ በራሱ ሌላ ትርፍ በማስገኘት ይደጋገፋል ብለዋል። ሶማሊያ ውስጥ ላለፉት 30 ዓመታት የዘለቀው አለመረጋጋት ህዝቡ ከሁኔታው ጋር የተለማመደ አስመስሎታል። መንግሥት ለዚህ ጥቃት አጸፋዊ እርምጃ እስካልወሰደ ድረስ የንግዱ ማህበረሰብ ሁሌም ለጥቃት እየተዘጋጀ ሲያጋጥመውም ንግዱን መልሶ እያቋቋመ መቀጠል ሊኖርበት ነው ይላሉ ተንታኞች።
አመሰግናለሁ አዲሱ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ስርጭታችንን በፌስቡክ በቀጥታ መከታተል ትችላላችሁ። ዌብሳይታችንም ላይ amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ያለፉ ዝግጅቶችንም አግኙ። ለሞባይል ስልኮቻችሁና ለታብሌቶች ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ጭናችሁ ማዳመጥ ትችላላችሁ። ጉግል ፕሌይ ወይም አፕ ስቶር ላይ አለን። ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢናን በአጭር ሞገድ በ49 ሜትር ባንድ ልታገኙና ልታዳምጡ ትችላላችሁ። በየዕለቱ በሳምንት 7 ቀን። የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ስርጭት ዋና አዘጋጅ አዲሱ አበበ ነው። እያስተናገድናችሁ ያለ ነው ሶሎሞን አባተና
ቆንጂት ታየነን።
አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ታሰማናለች።
በድሬዳዋና በዙሪያዋ የሚገኙት ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካይነት እርቅ ጀምረዋል። በሁለቱ ጎሳዎች ግጭት ምክንያት የሰው ሕይወት ማለፉን፣ የአትክልትና የጫት እርሻ መውደሙን፣ እንስሳት መዘረፋቸውንና ሰዎችን መፈናቀላቸው ተዘግቧል። የእርቁ ሂደት ፖለቲካዊ ጉዳዮችን እንደሚያካትትና የፊታችን ሐሙስ የኢሶህዴፓ አመራሮች እርቁ ወደሚካሄድበት ወደ ኤረር እንደሚጓዙ ተገልጿል። ኡጋንዳና የተባበሩት መንግስታት ድርጅት የምግብ ፕሮግራም በመቶዎች የሚቆጠር የምግብ መመረዝ ሁኔታ የተከሰተውን የተመጣጣኝ ምግብ እጥረት ለማሟላት የቀረበ ተኪ ምግብ ሊሆን ይችላል የሚለውን ጥርጣሬ እየመረመረ ነው። ሶስት ዩጋንዳውያን ሱፐር ሲሪያል የተባለውን ከቱርክ የሚገባ አልሚ ገንፎ ከበሉ በኋላ መሞታቸውን ነው ዘገባዎቻችን የገለጹት። ባለፈው ሳምንት ደቡባዊ አፍሪካዊቱን ሀገር ሞዛምቢክን በመታት ዝናብ አዘል ማዕበል ከ1000 በላይ ሰዎች ሞተዋል ሲሉ የሀገሪቱ ፕሬዝደንት ተናግረዋል። በሰዓት ወደ 200 ኪሎ ሜትር ፍጥነት እየከነፈ የሞዛምቢኳን ደቡባዊ ቤራን ከተማ የመታት ይኸው ማዕበል ወደ ምስራቅ ዚምባብዌና ማላዊም አምርቶ ከባድ ጉዳት አስከትሏል።
አመሰግናለሁ ለሰዓቱ አርዕስተ ዜና ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ ስርጭት ነው እየተከታተላችሁ ያላችሁት።
በቅርቡ ከአዲስ አበባ ከተማ መውጫ ላይ ሆን ተብሎ የተፈጸመ ነው የተባለን የድብደባና የዘረፋ ጥቃት ይመለከታል ቀጥሎ የምናቀርበው ዝግጅት። የተጠናና የተቀነባበረ ነው ያሉት ይህ ጥቃት በሌሎች ግለሰቦችም ላይ በተመሳሳይ መፈጸሙን የጥቃቱ ሰለባ መሆናቸውን ለአሜሪካ ድምጽ የገለጹት ሁለት ሰዎች በእኛ ላይ የተፈጸመው በሌሎችም ላይ እንዳይደገም በሚል ለአሜሪካ ድምፅ አድማጮች ለማስረዳት መወሰናቸውን ተናግረዋል። ለምሽቱም ከሁለቱ የጥቃቱ ሰለባዎች አንዱን አነጋግረናል። አሉላ ከበደ ነው ያነጋገራቸው። ራሳቸውን በማስተዋወቅ ይጀምራሉ።
ተድላ ሙዝ እባላለሁ። ነዋሪነቴ ጀርመን ሲሆን በትውልድ ኢትዮጵያዊ ነኝ። አሁን ለሰባት ሳምንት ያህል ወደ ኢትዮጵያ ተመልሼ መጥቼ የቤተሰብን ጥየቃ አንዳንድም ጉዳዩ ስለም ስለ መስራት ነው የመጣሁት።
አመሰግናለሁ አቶ ተድላ። እንደ ተረዳሁት በአዲስ አበባ ጉብኝቶ ወቅት እርሶና ጓደኛው አካባቢዎችን በማየት ላይ ባላችሁበት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ጥቃት ደርሶባችኋል። ያ ጥቃት ግን ድንገተኛ የዘረፋ ጥቃት ሳይሆን የተለየ መልክ እንዳለው ከውይይታችን ቀደም ብሎ የገለጻችሁልኝ፣ እስኪ ያስረዱን። ምንድን ነው የገጠማችሁ? የት ቦታ ነው የተፈጸመው? በማንስ ነው ይሄ ጥቃት የደረሰባችሁ?
እሺ አሉላ አመሰግናለሁ ይሄንን እድል ስለሰጣኸኝ። ከአዲስ አበባ ክልል ውስጥ እንጦጦ ማርያም ሂደን እዛ አካባቢ ያሉትን ለካምፒንግ የሚሆኑ ቦታዎች በመፈለግ ላይ ያለን ነው ይጥቃት የደረሰብን። መኪናችንን ቆም አድርገን ትንሽዬ ወደ ጫካ በመግባት ንጹህ አየርም ለመቀበል እንብለን ወደ ውስጥ ገባ ብለን ነበር። የሆነ ልጅ ከሩቅ ያየንና ወደ 400 ሜትር ርቀት ነበረን ከሩቅ እየጮኸ ወደ ውስጥ አትግቡ፣ እዚህ አካባቢ የተደራጁ ሰዎች አሉ፣ ቄሮና ኦነጎች ታጥቀዋል፣ ወደ ውስጥ አትግቡ አለ። ኧረ እኛ ወደ ውስጥ አንገባም እንወጣለን ስንለው እንደዛ እያለ ወደ እኛ ተጠጋ። ትሬንድ የሆነ ልጅ ነገር ነው እያዋራን ከታርቀን ስንቆም፣ ብዙ ጊዜ ታርቀን ነው የምንቆመው አደጋ ቢመጣም አክሽን ለመውሰድ ማለት ነው።
ጥንቃቄ ለማድረግ ስትሉ?
ጥንቃቄ ለማድረግ ስንል እንጦጦ ጫካ አይደለም ባሌ ጫካ 10 ቀን 20 ቀን የምናደር ሰዎች ነን ቱሪስቶች ይዘን እና ሳይኮሎጂካሊ ልጁ እያዋራ ካጠጋጋም በኋላ ጩቤ መዘዘ ማለት ነው። ጩቤ መዘዘ። የስራ ባልደረባዬ ትንሽ ኦሮምኛ ይችላል፣ በስልክ ደግሞ ተጣራ። ይህን በሚጣራበት ጊዜ የተወሰኑ ልጆች አካባቢ ገብተው ተደበቁ። ኮቴያቸውንና ቆንጨራና ቢላቸው እናየዋለን። ራቅ ባለ
ወደ እናንተ አልተጠጉም ሰዎቹ
እነሱ አልተጠጉም። አንዱ ብቻ ነው ግጽ ሆኖ የመጣለን እና ጠጋ ብሎ ልጁ እያዋራን ጩቤ መዘዘ።
አቶ ተድላ እንደገለጹልን ይሄ ወጣት ልጅ አግኝቷችሁ ማነጋገር ጀመረ። ቀረብ ብሎም በማነጋገር ተራርቃችሁ ለጥንቃቄ ያደረጋችሁትን ጥረት እንድትተዉ አደረጋችሁ። ምን አይነት ልውውጥ ነበራችሁ? እስኪ ግለጹልን። በምን መልኩ ነው እናንተን ወደ እሱ እንድትቀርቡና ጥንቃቄያችሁንም እንድትዘናጉ ያደረጋችሁ? ምንድን ነበር ልውውጣችሁን? እስኪ ያስታውሱን መለስ ብሎ የነበረው ሁኔታ።
እሺ፣ ልውውጣችን የነበረው ልጁ ለእኛ እንዳዘነ ሁኖ ስለቀረበልን ነው። ልጁ ለእኛ አዝኖ ወደ ውስጥ አትግቡ፣ ውስጥ ቄሮዎችና ኦነጎች ታጥቀዋል፣ ወደ ውስጥ መግባት ጥሩ አይደለም፣ አደጋ ያመጣል፣ እና ደግሞ ካሜራም ይዛቸዋል፣ ካሜራም ጥሩ አይደለም እያለ ለእኛ የሚያስብ መስሎ እኛን እንዴትም አድርጎ ለማጠጋጋት ሞከረ ማለት ነው። እንግዲህ ያቺ ነች የእሱ ስራ፣ እኛ እሱን እንድናምን ሆንን። በዛ ሰዓት ላይ ልጁ እንደዛ ሲለንም አላመንም። ለምን? ከዛ ሳምንትን በፊት እዛው ጫካ ውስጥ ነበር።
ከዚያ ቀደም ብሎ መታችሁ ነበር? አካባቢው የምታውቁት ነው?
እኔ የማያደግኩበት ነው። እሱም በስራ ምክንያት ብዙ ነው። እኔ የፈረንሳይ ሌጋሲን ልጅ ስለሆንኩኝ ሰፈራችን ጫካ ነው። ድሮ ደግሞ ጥንስስ የሚባላለች ተሰብስበን የሰፈር ልጆች የምንሄድባት ጥንስስ ማለት ከፈረንሳይ ሌጋሲን አሁን ጉራራ በሚባለው የሚጠራው አካባቢ ከዛ 4-5 ኪሎ ሜትር ነች። ልጆቹ ነን ሂደን እዛ የምንዋኝበት የነበረበት ቦታ ነው። እና ሰፈሮቹ ጫካዎችን፣ እያንዳንዱን ዛፎች፣ እያንዳንዱን ድንጋዮች ነው የምናውቃቸው።
መልካም እንግዲህ እንደሚነግሩኝ የምታውቁት አካባቢ ነው የሄዳችሁት። ይህ ወጣት ግን የተለየ ሁኔታ መኖሩን ጥንቃቄ ማድረግ እንዳለባችሁ ማነጋገር ጀመረ። ሁለታችሁም በተለምዶ ተራርቃችሁ ቆማችሁ አንዳችሁ ለሌላችሁ ጥበቃ የምታደርጉትን ጥንቃቄ ትታችሁ ከልጁ ጋር ቀረብ ባለ ስሜት ማውራት ጀምራችሁ ምን ሆነ ከዚያ በኋላ? ልጁ ለእናንተ ደህንነት አስፈላጊ የሆነ ነገር ነገራችሁ? እዚህ ውስጥ ትጥቅ የያዙ ሰዎች ምናልባትም የተለያየ ቡድን አባላት ሊሆኑ የሚችሉ መኖራቸውን ስም ጠርቶ ገለጸላችሁ? ከዚያ ምን ሆነ? ምን ተፈጠረ ከዚያ በኋላ?
ከዚያ ልጁ ታርጌት ውስጥ አስገባል ማለት ነው። እኔና እሱን ማንንቀሳቀስበት እሱ በሰያፍ የሚቆምበትን አሁን ትዝ ሲለኝ ወታደራዊ እንትን ነገር ነው። እኛን በልክ መንቀሳቀስ የማንችልበት የለም። እኔና የስራ ባልደረባዬ ባለንበት በጎናችን ነው የቆመው። ልክ እኛ ታርጌቱ ስንገባለት ወዲያው ጩቤ መመዘዘ። ፊትለፊት አይደለም፣ ዞር ብለህ መምታት የማትችልበት
ይሄው ልጅ ነው የሚነግሩኝ። ይሄው ለእናንተ ጥንቃቄ ደህንነት ሲመክር የነበረ ልጅ ስለት አውጥቶ እናንተን ለአደጋ የሚጋርጥ ሁኔታ ፈጠረ ነው የሚሉኝ። አመቺ ሁኔታ ጠብቆ
አመቺ ሁኔታ ጠብቆ አስገባል ማለት ነው። ልክ አመቺ ቦታ፣ እሱ ከፍ ያለበት ቦታ፣ እኛ ዝቅ ያለበት ቦታ፣ እንዲሁም ደግሞ በፊትለፊት ሳይሆን በጎናችን ሆነ።
ለምንድን ነው ይህን ያደረገው? ያልሆነ ምልልስ አደረጋችሁ? ቅድም ሲመክራችሁ የነበረ ሰው ስለት ለማውጣት ያስገደደው ወይም ያን ሁኔታ የፈጠረው ምንድን ነው? ተጋጫችሁ? ምንድን ነው ምክንያቱ?
አስተጋጨ ነበር በሰላም ነበር አይደለም። ይሄ ነገር እኮ በዚህ 4 ሳምንት ውስጥ 3ኛ ሰዎች መሆናችን ነው እኛ እዛ ቦታ ላይ ስንያዝ ማለት ነው። ከእኛ በፊት አንድ ትራፊክና አንድ ባለሀብት፣ ባለሀብቱ ሙቷል፣ ትራፊኩ ደግሞ ቆስሏል የሚል ከፖሊስ መረጃ አግኝተናል።
ከእናንተ አጋጣሚ በኋላ ነው ይሄን የተረዳችሁት?
አዎ፣ ከዛ በኋላ የተረዳ ነው።
ስለዚህ ይሄ እርስዎ እንደሚሉት ሆን ተብሎ የተቀነባበረ ነው፣ በአጋጣሚ በግጭት የተፈጠረ ሳይሆን እናንተን በዚያ ሁኔታ ውስጥ ለማድረግ የተፈጠረ ነው ነው የሚሉን?
ልክ ነው። ተመልሰን እዛ አካባቢ ያሉትን ወጣቶች ጠይቀናል። አሁን እንግዲህ እንጦጦ ማርያም እንደ ድሮ በጣም ጫካ አይደለም። እንጦጦ ማርያም አካባቢ ቤቶች እየተሰሩ አሁን ሰውም እየታፈረበት ስለሆነ እዛ አካባቢም ወጣቶች አሉ። ወጣቶችም ጠይቀናል። ወጣቶችም የሚሉም አዎ፣ እዛ ውስጥ የተደራጁ ሰዎች አሉ የሚሉት። አሁንም በምን አይነት ድርጅት እንደሆነ አላውቅም። በህብነት ይሁን የፖለቲካ ጥያቄ ይኖራቸው አላውቅም፣ ልጆቹም አላውቅም። ግን እዛ ውስጥ ገብተው እዛ ውስጥ ያሉ ሰዎች ሰፍረው ሰው እንደሚረብሹና ሰዎች እንደሚያስቸግሩ እንደሚገርፉ ሰምተናል።
ከደረሰብን በኋላ ነው ግን ይሄን ነገር የጠየቅነው።
እስኪ የደረሰባችሁን ገፋ አድርገው ያስረዱን። እናንተን ሊረዳችሁ መስሎ የቀረበ ወጣት ሲመክራችሁ ከቆየ በኋላ አመቺ በሆነ አጋጣሚ ስለታውጥቶ እናንተን ለአደጋ የሚያጋልጥ ሁኔታ እንደፈጠረ ገልጸውልናል። ከዚያስ ምን ሆነ?
ታውጣ መጀመሪያ ጮቤውን ያው እኛም እንግዲህ አንድ ለሁለት በሚል ለመሞከር ስንይ ወዲያው ልጅ አወቀ ይዋቸው አለ። ያው ባልደረቦቹ እንዳሉ ዞር ስንል የተወሰኑ ልጆች አካባቢ ተደብቀው ብዙ ጊዜ የሚታየው ስለት ቢላና ሀያ ማስሎ ያንቀባርቅ ነበር። ስለት ቢላና ቆንጨራ ነገር ምናምን ይታያል። ስለዚህ እኛም ሪያክሽን ለማድረግ ፈቃደኛ ለብር አቆምን ማለት ነው። አሁን ወደ ፍቅር መመለስ አለብን እንግዲህ ልጁን ለሚያዘን ነገር ሁሉ በእሺ በማለት ብለን አሰብን። እኔና ስራ ባልደረባ አሁን እኔና እሱ ተግባባን።
ለማግባባት ሞከራችሁ እርሶና የስራ ባልደረባው ሀሳባችሁን ቀይራችሁ ለማግባባት መሞከር እንዳለባችሁ ተረዳችሁ?
አዎ። ይሄንን ስንኛ የቱሪስት አስጎብኚዎች ነን፣ ሌላ ነገር አይደለም። በዚህ ላይ ደግሞ አዲስ አበባ ልጆች ነን፣ ተወልደን ያደግንበት ነው ይሄ ቦታ። ይህን ቦታ ህጻን ሆነን ነው የምናውቀው የሚለው ቃል ደግሞ ልጁ ሞር አግሬሲቭ እያደረገው እና ተቀየረ ማለት በቃ እኛ ጋር መናገር ተወ። በኦሮምኛ ተናገር፣ እኛም ብዙም አልገባንም። ከዛ በኋላም ከዛም ጢፊ መጣ። ጢፊም ሲመጣ እንግዲህ በሽታ አሉ ነገር ምታንም ስልካችንን ሰጥተናል፣ ካሜራ ሰጥተናል። ግን አጋጣሚ ሆኖ ለስራ ጉዳይ ለልጆች የሚከፈል 8,000 ብር ከኋላ ኪሴ ነበረ። እሱን ገንዘብ አሰጠውትም። ስልክ ሰጥቻለሁ፣ ካሜራ ሰጥቻለሁ፣ በጣም ውድ ካሜራ። ስራ ባልደረባዬም እንደዚሁ ስልኩን፣ የመኪና ቁልፍ፣ መንጃ ፍቃድ፣ ሁሉንም አስረክበን ኪሳችን ውስጥ ያለው 8,000 ብሯ ግን ነበረች። ልጁ ሞር አግሬሲቭ የሆነ እናንተ እዚህ የተዝናናችሁ የኛ ወንድሞች ይፈናቀላሉ የሚል መጣ። እኛ ደግሞ ምንም የምናውቀው የለም አዲስ አበባ ልጆች ነን ስንል አዲስ አበባ ክበል ፊንፊን ይሄዳል አለ። በዛ ላይ ድጋሚ እኛም ችግር የለብንም ፊንፊን ይላናል። ሞር አግሬሲቭ እየሆነ ሲመጣ ምን ትዝ አለኝ፣ የችኮ 8,000 ብር ከኋላ ያለች እሷን አውጥቼ ብጥላት የሚል ዝም ብዬ የራሴ ሀሳብ ነው 8,000 ብሯን አውጥቼ ጣልኳት ማለት ነው። ልክ 8,000 ብሯ ስትወድቅ በላስቲክ የተጠቀለለች ከባንክ የወጣ ነበር። ነገሮቹ እየከረሩ መጡ። እነዛም ሊመጡ ሆነ የተደበቁትም ልጆች፣ ልጁም አግሬሲቭ እየሆነ ሲመጣ ምናልባት እቺ 8,000 ብር ነገሮች ትቀይራለች በማለት ወረወርኳት ከኪሴ አውጥቼ። ልክ ስወረውራት ልጁ ደነገጠ።
እንደሚሉኝ እንዲወስደው ነው የጣሉለት፣ ገንዘቡን እንዲያየው አድርገው ጣሉለት ፊት ለፊቱ።
አውቆ እንዳየውና ወስዶት እኛን እንዲምረን ነው እንድንገላገል ነው ከሱ ዋናው ገንዘቡን የሚሰደው እኛም ብቻ እንትን። አጋጣሚው ልክ ገንዘቡ ሲወልቅና ገንዘቡ ካየው በኋላ ሂዱ የሚል ቃል አመጣ። ከነዛም ጋር አልተነጋገረም ከልጆቹም ጋር እንግዲህ ምን እንዳሰብ አላውቅም ልጁ በውስጡ እና ሂዱ የሚለውን ቃል ስንሰማ ተነስተን ሄድን። እኛ ስንሄድ ማለት ሮጥን፣ ትንሽ ከዛ ሮጥ እያል አመለጥን ማለት ነው። ያው ድጋሚ ደግሞ እንዳይመለሱ ልጆቹም ከዚያ ደግሞ ከጫካ የነበሩ ልጅ ደግሞ ወደ እሱ መምጣት ጀመሩ። ዞር እያን ልጅ አይቻቸው ነበር እና በዚህ አጋጣሚ እቺ 8,000 ብር ህይወታችን አዳነችው ማለት ነው።
አቶ ተድላ እንግዲህ እንደገለጹት ይህ ጥቃት በተዋዛ ምናልባትም ጥቃት ይደርስብናል የሚል ጥርጣሬ እንዳይኖርባችሁ ባደረገ ግን ሆን ብሎ አሁን እንዳስረዱን በተዘጋጀና በተቀነባበረ መንገድ መፈጸሙን ገልጻችኋል። ይልቁንም ጥቃት ሊያደርሱ የተደራጁ ቡድኖች፣ የፖለቲካ ቃና ያለው ፍላጎት ያላቸው ሰዎች በሚናገራቸው ቋንቋዎች ተገለጡ ያሏቸውን ጨምሮ በዛ መልኩ መካሄዱን ገልጸዋል። ይህንን ግን ዘረፋ ለመፈጸም ለግል ጥቅሙ የተነሳ ሰው ሆን ብሎ ያደረገ በዚያ ለማስመሰል አለመፈለጉን በምን ማረጋገጥ ይቻላል? አንድ ግለሰብ በገዛ ፈቃዱ ሰዎችን ለመዝረፍ የተለያየ መንገድ መጠቀም የሚፈልግ ዘራፊ በዚያ መልኩ ቢያስመስል አገር ውስጥ ያለውን ሁኔታ የፖለቲካውን ውጥረት ምክንያት አድርጎ የሆኑ ቡድኖች ፍላጎት አስመስሎ አቅርቦት ቢሆን ምንድን ነው ማረጋገጫው እንደዛ ላለመሆኑ?
አሉላ ከአቶ ተድላ ሙዝ ጋር ያደረገው ልውውጥ አላበቃም። ደረሰ የተባለው ጥቃት በጊዜው ከቀረበላቸውና ጉዳዩንም ለማጣራት አብረዋቸው ወደ ስፍራው መሄዳቸው ከተነገረው የአካባቢው የፖሊስ ክፍሎችና የሚመለከታቸው የመንግስት አካላት የሚሉትን ጨምረን በቀጣይ ፕሮግራማችን እናቀርባለን። ለአሁኑ አቶ ተድላ ሙዝን ስለ ጊዜያቸው እናመሰግናለን። ዝግጅታችን ይቀጥላል። ቀጥሎ የሚቀርበው ንግድና ምጣኔ ሀብት ይሆናል።
የአፍሪካ አህጉራዊ የነጻ ገበያ ቀጣና መመስረቱ በይፋ ከታወጀ ወደ አንድ ዓመት ሆነው፣ አሁን ባለበት ደረጃ ቀጣናው ሙሉ ሥራውን እንዲጀምር ኃይል የሚሰጠውን የአባላት ቁጥር አግኝቷል። 22 አገሮች ባልደረባይ ሶራ ሐለኬ እንደዘገበው የአፍሪካ ህብረት ራእይ የነጻ ገበያ ቀጠናው የሚያቅፈው የአህጉሪቱ አጠቃላይ የውስጥ ምርት 2.3 ትሪሊየን ዶላር እንዲሆን ነው። ይህ አቋም የሸቀጦችን የአገልግሎቶችንና የሰዎችን ዝውውር በ55ቱም አባል ሀገሮች ውስጥና መካከል እንዲያሰፋና እንዲያጠናክር ይጠበቃል። የሀገሮቹን ምጣኔ ሀብቶች በማቀናጀትና ቀረጦችን የመሳሰሉ መደናቅፎችን በማስወገድ ወይም በማቅለል 1.3 ቢሊዮን ህዝብ ባላት አህጉር ውስጥ የሥራ መስኮችን የኑሮ ደረጃን በማስፋትና በማሻሻል እንዲሁም ዕድሎችን በመፍጠር አፍሪካን በዓለም ተፎካካሪ መሆን እንድትችል ማድረግ ነው ሐሳቡ። አሁን ባለው ሁኔታ የአፍሪካ አህጉር የውስጥ የንግድ ልውውጥ ከአጠቃላይ ወጪ ንግዳቸው የሚይዘው 15 ከመቶውን ብቻ መሆኑን ዋሽንግተን ዲሲ የሚገኘው ብሩኪንግስ ተቋም የዓለም አቀፍ ምጣኔ ሀብትና እድገት መርሃ ግብር ተመራማሪና በአፍሪካ ሀገሮች መካከል የሚካሄደው ድርድርና ንግግሮች ደጋፊው የካሜሩን ተወላጅ ላንድሪ ዚኝ ጠቁመዋል።
This initiative is extremely important.
በሰሜን አሜሪካና በሌሎች አካባቢዎች ምጣኔ ሀብታቸውን የሚከላከሉ ሀያል መንግስታት እየበዙ በመጡበት ሁኔታና ጊዜ ይህ ተነሳሽነት እጅግ በጣም አስፈላጊ ነው። ይሁን እንጂ በአህጉራዊው የነጻ ገበያ ቀጠና አፍሪካ ከሌላው ዓለም በተለየ ሁኔታ አንድነቷን በማጠናከር በዓለም ደረጃ የመሪነት ብቃቷን የማሳየት ዕድል አላት።
የ44 የአፍሪካ ሀገሮች ባለሥልጣናት መጋቢት 12 2010 ዓ.ም ሩዋንዳ ዋና ከተማ ኪጋሌ ላይ ተገናኝተው የነጻ ገበያውን ማቋቋሚያ ሰነድ ፈርመዋል። በእርግጥ ከዚያ በኋላም የተጨመሩ አሉ። ይሁን እንጂ ሰነዱ በእያንዳንዱ ፈራሚ መንግሥት ፓርላማ መጽደቅ ስለሚኖርበት ሂደቱ ዓመታት ሊያስቆጥር ይችላል። በአሁኑ ደረጃ ግን ስምምነቱ በ19 ፓርላማዎች ስለጸደቀና የየሀገሮቹም ሕግ አካል ስለሆነ ወደ ተግባር ለመግባት እንዲቻልና ነጻ ገበያውንም በይፋ ለማንቀሳቀስ የሚቀሩት 3 ሀገሮች ብቻ ናቸው ማለት ነው።
አፍሪካ ኦንሊ ሪፕሬዘንት about 2.4% of total
የአፍሪካ አጠቃላይ የውጭ ንግድ ድርሻ 2.4 ከመቶ ብቻ ነው። ለንግድ መሰናክሎቹ የሚቆጠሩ ናቸው። በአገሮቹ መካከል ያለው የንግድ ልውውጥ ደካማ መሆን በኢንዱስትሪ ልማቱ ላይ ተጽዕኖ አለው። በድህነት ደረጃው ላይ ለወጣቶች የሥራ ዕድል በመፍጠር ላይ ጫና ያሳድራል።
የአፍሪካን የነጻ ንግድ ቀጠና ስምምነት በፓርላማዋ ለማጸደቅ እስካሁን የመጨረሻዋ አገር የሆነችው የኢትዮጵያ ፓርላማ ሰነዱን ባለፈው የካቲት ተቀብሎታል። የለውጥ ሐሳብ ይዞ ወደ አመራሩ የዘለቀው የአብይ አህመድ አስተዳደር ንግዱን ነጻ ለማድረግ የግሉን መዋዕለ ንዋይ ድርሻ ለማስፋት ቃል ገብቷል። እርምጃዎችንም እየወሰደ መሆኑ ይስተዋላል። ኢትዮጵያ ባለፉት 10 ዓመታት በተከታታይ ላሳየችው የምጣኔ ሀብት እድገት ከዓለም አቀፉ የገንዘብ ድርጅት IMF ሙገሳ ተችሯታል። የአፍሪካ መሪ ኢኮኖሚዎች የሆኑት ደቡብ አፍሪካና ናይጄሪያ በመስመሩ ተቃራኒ ጫፎች ቆመዋል። ደቡብ አፍሪካ ሰነዱን ፈርማ በፓርላማዋም አጸድቃለች። ናይጄሪያ ጨርሶውን አልፈረመችም። የናይጄሪያ ፕሬዚደንት ሙሐመዱ ቡሃሪ ባለፈው የአፍሪካ ህብረት የመሪዎች ጉባኤ ላይ ሳይገኙ ከቀሩ በኋላ በትዊተር ባሰራጩት መልእክት የሀገር ውስጥ አምራቾችንና ሥራ ፈጣሪዎችን ሊገዳደር ወይም ናይጄሪያን ያለቁ ሸቀጦች ማራገፊያ ሊያደርጋት ወደሚችል ምንም አይነት ስምምነት አንገባም ብለዋል። የስልታዊ ጉዳዮች የአፍሪካ ማዕከል የትምህርት ዘርፍ ዲንና የምጣኔ ሀብት ተመራማሪ የሆኑት ራይመን ጊልፔን ስለ ናይጄሪያ ኢኮኖሚና ግንኙነቶቿ ሲናገሩ ከእስያ ከምስራቅ አውሮፓና ከፋርስ ባሕረ ሰላጤ አካባቢ ሀገሮች ጋር ጠንካራ ግንኙነት መፍጠሯን ጠቁመው አደጋ ሊኖራቸው የሚችሉ የንግድ አካሄዶች እንደሚያስፈሯት አመልክተዋል። በምጣኔ ሀብቷ ላይ ሊኖራቸው የሚችለውን ጫና ማወቅ ትፈልጋለች ብለዋል።
I'd be very surprised if Nigeria sits on the sidelines.
ናይጄሪያ ተገልላ ከተቀመጠች ይገርመኛል።
በተለይ ቡኻሪ በየካቲቱ ምርጫ እንደገና መመረጣቸውና የአፍሪካው ነጻ ገበያ አዳዲስ መዋዕለ ንዋይና ሥራ የመሳብ ሐሳብ እንዳለው ማወቃቸውም ነው ያንን ስጋት ያጫረባቸው።
But on the whole, if it's done right, I see, more potential benefits.
በአጠቃላይ ግን በትክክለኛው መንገድ ከተከናወነ ከአሉታዊነቱ ይልቅ የበለጠ እምቅ ሀብት ነው የሚታየኝ።
የአፍሪካ ወጪ ንግድ በአመዛኙ ድፍድፍ የከርሰ ምድር ዘይት፣ የከበሩ ማዕድናት፣ ኮኮና የመሳሰሉ ጥሬ ዕቃዎች ሲሆኑ ገቢ ንግዷ ደግሞ በአብዛኛው የሚይዘው ያለቁና ለአገልግሎት የተዘጋጁ ሸቀጦችን ነው። በነጻ የንግድ ቀጠናው የንግድ ውል መሰረት በፈራሚ ሀገሮች መካከል ያለው የሸቀጦችና የአገልግሎቶች ቀረጥና ተያያዥ ታሪፎች እስከ 90% በሚደርስ መጠን ይነሳሉ። የሸቀጦች የአገልግሎቶችና የመረጃ ልውውጡ እየጨመረና እየተጠናከረ በሄደ መጠን ደግሞ በወሰን ኬላዎች ላይ ያለውንም የመዘግየት ችግር ለመፍታት ሀገሮቹ መስራት ይጀምራሉ።
በአሁኑ ጊዜ የምስራቅ አፍሪካ ሀገሮች ሊኖራቸው ከሚገባው የንግድ ልውውጥ በግማሽ ያህል አቅም ብቻ ነው እየተንቀሳቀሱ ያሉት።
በአፍሪካ የኢኮኖሚ ኮሚሽን የግብርና ጉዳዮች ዳይሬክተር የሆኑት አንድሩ ሞልድ ናቸው ይህንን ያሉት። እያደገ የሚሄደው የሸማቾች ፍላጎት ክፍተት የሚሟላው ከአህጉሪቱ ውጪ ካሉ አቅራቢዎች በሚገቡ ሸቀጦች መሆኑን አክለው ጠቁመዋል። ሞልድ ውሉ የዛሬ ዓመት በተጀመረበት ስነ ስርዓት ላይ ሲናገሩ የነጻ ገበያ ማቋቋሚያ ውል በሚፈለገው የሀገሮች ቁጥር ፓርላማዎች ጸድቆ ሕጋዊነት ሲያገኝና ወደ ሥራ ሲገባ ከፍ ያሉ የውጭ ኢንቨስትመንቶች ሊሳቡ እንደሚችሉና የሸቀጦች ዋጋም ረከስ እንደሚል የመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጥናት ያመለክታል። ምጣኔ ሀብቱ በየዘርፉ ሊሰፋና የኢንዱስትሪ መስፋፋትም ሊፋጠን እንደሚችል ተንብየዋል። ከአጠቃላይ ህዝቧ ከ70% በላይ የሚሆነው ዕድሜው ከ35 ዓመት በታች በሆነባትና ብዙውም በሥራ እጦት እየተንገላታ በድህነት ውስጥ ለሚኖርባት አፍሪካ የውሉ ተግባራዊነት ሊፈጥር የሚችለው የሥራ ዕድል የአፍሪካ ኅብረትን ጉጉት ከሚያጠናክሩ የነጻ ገበያው ትሩፋቶች ቀዳሚው መሆኑን ላንድሪ ጠቁመዋል።
ውሉ አፍሪካውያን ከአውሮፓና ከሰሜን አሜሪካ ሸሪኮቻቸው ጋር ሲሰሩ በጋራ የመደራደር አቅም ይሰጣቸዋል።
ይህንን የአፍሪካ የንግድ ቀጠና መመስረት ዩናይትድ ስቴትስም እንደምትደግፈው ለአፍሪካ የዩናይትድ ስቴትስ የንግድ ተጠሪ ቤኔት ኸርማን አስታውቀዋል። ኸርማን ለቪኦኤ በኢሜይል በላኩት የሀገራቸው ድጋፍ መግለጫ መልእክት እንዲህ ብለዋል።
ዩናይትድ ስቴትስ አጋዥ በሆኑ መንገዶችና የአፍሪካን አህጉራዊ ነጻ የንግድ ስምምነትና ሌሎችም አካባቢያዊ የንግድ ጥረቶችን በመደገፍ ከአፍሪካ ጋር ያላትን የንግድ ግንኙነት ለማጠናከር ትፈልጋለች።
ዩናይትድ ስቴትስ ከሰሐራ በስተደቡብ ካሉ ሀገሮች ጋር ያላት ግብይት ባለፈው የአውሮፓ 2017 ዓመተ ምህረት 39 ቢሊዮን ዶላር የነበረ ሲሆን በወጪም ሆነ በገቢ ንግድ መሪውን ቦታ ይዘው የሚገኙት ደቡብ አፍሪካና ናይጄሪያ ናቸው። ይህ የአፍሪካ ነጻ የንግድ ቀጣና እድሎችና ስጋቶች የተደባለቁበት መሆኑን ሥራ ፈጣሪዎችም የምጣኔ ሀብት ጠቢባንም ይናገራሉ። በናይጄሪያዊው ነጋዴ ሪልሞን አኬዬዋሌ እምነት በአፍሪካውያን ለተያያዙ ኩባንያዎች አዳዲስ ገበያዎች ይፈጠራሉ፣ ውጤታማነትና ንግድ ይሰፋል፣ የማምረቻ ዋጋ ይቀንሳል። በቅርቡ ዳቮስ ስዊትዘርላንድ በተካሄደው የዓለም የምጣኔ ሀብት ጉባኤ ወቅት አኩዌሌ በጻፉትና የጉባኤው አዘጋጆች ባሰራጩት አስተያየታቸው ከአነስተኛ እስከ መካከለኛ ንግዶች ትልቅ መንሰራፋትን እንደሚፈጥር ተንብየዋል። ይሁን እንጂ ነጻ ገበያው የሚፈጥረው የበረታ የውድድር አየር በግዙፎቹ ገበያዎች ላይ የመፎካከር አቅም በሌላቸው የቤተሰብ እርሻዎችን ጨምሮ በአነስተኛ ንግዶች ላይ ከፍ ያለ ጫና ያሳድራል። ጎጂ የሥራ ቦታ ሁኔታዎች፣ የአእምሮ ውጤቶችና ፈጠራዎች ሌብነት፣ የተፈጥሮ አካባቢ ብክለትና መጎሳቆል፣ የውጭ ሸቀጥ አቅራቢዎች የአካባቢ ምርቶችን ሊገዳደሩ የሚችሉ የዋጋ ቅነሳ ስጋቶች የነጻ ገበያው ፈተናዎች ናቸው በአኬዋሌ እምነት። የቴክሳሱ ዩኒቨርሲቲ ኦፍ ዳላስ የኢኮኖሚክስ ፕሮፌሰር የሆኑት ኢትዮጵያዊ አሜሪካዊው መሐመድ ጣሂሮ በልማት ወደ ኋላ በቀሩ ሀገሮች ውስጥ ምጣኔ ሀብቱን ለማቀናጀትና ቴክኖሎጂውን ለማሳለጥ ያግዛል የሚሉት የንግድ ስምምነት የንግድና ባህል ግጭቶችን ለማስወገድና አናሳዎቹ ንግዶች በግዙፎቹ ኢንቨስትመንቶች እንዳይጨፈለቁ ለማድረግ የሚያስችሉ የቁጥጥር አሰራሮችም አብረው እንዲዘረጉ መክረዋል። የአህጉሩ ንግድ ቅንጅት ስኬት ለነጻ የንግድ ልውውጥ፣ ለምጣኔ ሀብቱ የስብጥር መስፋት፣ የኢንዱስትሪና የቴክኖሎጂ ልማቶች፣ ለሰብአዊ ሀብት ልማት፣ ለመሠረተ ልማት፣ ለመዋዕለ ንዋይና ለትምህርት ቅድሚያ የሚሰጡ አካሄዶችና ደረጃዎችን በሚያወጡ የመንግሥታት መሪዎችና ሲቪል ማኅበራት ላይ የሚመረኮዝ መሆኑን የብሩኪንግስ ተቋሙ ላንድሪ ሲኜ ተናግረዋል። ባልደረባዬን ሶራ ሐለኬን ለዘገባው አመሰግናለሁ።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራም ዋና አዘጋጅ በአዲሱ አበበና በሌሎችም ባልደረቦቻችን ስም ልንሰናበታችሁ ነው። ስናስተናግዳችሁ ያመሸ ነው እኔ ቆንጂት ታዬና
እኔም ሶሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ነው የሚቀርበው። በእኛ በኩል ነገ በተለመደው በሶስት ሰዓት እንገናኛለን፣ በመደበኛው ዝግጅት ማለቴ ነው።
ከዛ በፊትም
ከዛ በፊት በሁለት ሰዓት ላይ እንገናኛለን። በሰላም እደሩ። ¶¶